ላውዲቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ራዲዮ ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ወገኖች ባላችሁበትና በምትኖሩበት ስፍራ ሁሉ የእግዚአብሔር ጸጋ ይብዛላችሁ። ከሰኔ 17 እስከ ሰኔ 25 ያሉት ሰንበታት አስተምሮ ተብሎ የሚጠራው ነው። ይህ ዘመን አስተምሮ ብለን እንጠራዋለን። በዚህ ሰንበት የሚነበበልን ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 ያለው ነው። መሪ ቃላችን ከዚህ ከማቴዎስ ወንጌል የምንወስደው እንዲህ ይነበባል። ከዚያም አገልጋዮቹን እንዲህ አላቸው፣ የሰርጉ ድግስ ዝግጁ ነው፣ ነገር ግን የተጋበዙት የሚገባቸው ሆኖ ስላልተገኙ ወደ መንገድ መተላለፊያ ወጥታችሁ ያገኛችሁትን ሁሉ ወደ ሰርግ ድግስ ጥሩ። ማቴዎስ 22 ከቁጥር 8 እስከ 9። በዚሁ በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰርግ ግብዣ ምሳሌ አድርጎ ስለ መንግሥተ ሰማይ ይናገራል። በዚህ የወንጌል ክፍል ለልጁ ሰርግ ደግሶ የነበረው ንጉሥ አክብሮና መርጦ የጠራቸው እንግዶች ግብዣውን ጥሪውን አክብሮትን ንቀው በተለያየ ሰንካላ ምክንያትም ጭምር ሳይሄዱ እንደ ቀሩ፣ ከዚያም የከፋው ነገር ደግሞ አንዳንዶቹ መልእክተኞችን ሳይቀር እስከ ማንገላታትና እስከ መግደል እንደ ደረሱ ነው። ይህ ዕድሉ የተሰጠው በክብር የተጠራው ተገቢ ነው ይገባዋል ብቁ ነው የተባለው እና እንዲሁም በጋባዡ ፊት ሞገስ ያገኘው ቡድን በልበ ደንዳናነት አሻፈረኝ በማለቱ ያ ክብሩ ተወስዶ ላልታሰበውና ለተናቀው ወገን ተሰጠ። የአመፀኞቹ መጨረሻ ደግሞ ከወንጌሉ እንደምናነበው ከተማቸው መቃጠል፣ ከተማቸው መደምሰስ ብቻ ሳይሆን በእምቢተኝነታቸው ምክንያት ሞትን እንዳተረፉ ወንጌሉ ይነግረናል። ይህ የወንጌል ንባብ ለዘመኑ አማኞችስ፣ ለእኛ ዛሬ ይህንን ቃል ለምናዳመጥ ለአሁኑ ትውልድ ምን ትምህርት ነው የሚያስተላልፈው? እግዚአብሔር በመጀመሪያ ዕድል ሲሰጥ ለተመረጠው ሕዝብ ነው፣ የኔ ላለው ላከበረው። በብሉይ ኪዳን ትንቢት የተነገረላቸው ብዙ ተስፋ የተሰጣቸው ሕዝቦች ነበሩ። ይህ ዕድል መጀመሪያ እንዲያገኙ የእግዚአብሔር ፈቃድ የሆነው እግዚአብሔር የራሱ ያደረጋቸው በቃል ኪዳን ጭምር የተማማለባቸው ናቸው። እናንተ ሕዝቤ ትሆናላችሁ፣ እኔ አምላካችሁ እሆናለሁ የተባሉ ነበሩ። ኦሪት ዘጸአት ምዕራፍ 6 ቁጥር 7፣ ዘሌዋውያን ምዕራፍ 26 ቁጥር 12 እንዲሁም ትንቢተ ኤርምያስ ምዕራፍ 30 ቁጥር 22 ላይ እናነባዋለን። እግዚአብሔር ለራሱ ሕዝብን እንደመረጠና እንደሚመርጥ ከዚህም በተጨማሪ ጥንታውያኑ በእምነት አባታችን በአብርሃም በኩል ትልቅ ሕዝብ እንደሚሆኑ ጭምር ትንቢትም ተስፋም የተሰጣቸው ነበሩ። ዘፍጥረት 12 ከ2 እስከ 3 ላይ እንደምናነበው። በዛሬ ወንጌል ያነበብነው ግን ንጉሡ መልእክተኞችን ላከ፣ የእኔ ያላቸውን አገልጋዮቹን ወደ ተመረጡት ወዳከበራቸው ሰዎች ጥሪ አስይዞ መልእክት አስይዞ ላከ። እኒህን ሰዎች ወደ ሰርጉ ወደ ድግሱ እንዲጠሩ ወደ እኛ እንመልከት እስኪ። ደግሞ የእግዚአብሔር መልእክተኞች ስንት ጊዜ ቃሉንና ፈቃዱን ገልጸውልን ነበር? ከዘመናት ጀምሮ ነቢያቱ፣ ሐዋርያቱ፣ ጥንታውያኑ አባቶቻችን፣ ጳጳሳትና የቅድስና ሕይወት የኖሩት ካህናት፣ የተለያዩ አገልጋዮች ዛሬም እንደ እግዚአብሔር ፈቃድ እያገለገሉን ወደ እግዚአብሔር የመዳን አዳራሽ፣ ወደ መንግሥተ ሰማይ ገበታ ይጠሩናል። ስንት ሰዎች በሕይወታችን አልፈዋል። ስንት ሰዎች መንገዱን አሳይተውናል። ስንት ሰዎች ወደ ብርሃን ጠርተውናል። የእግዚአብሔር መሳሪያ በመሆን እግዚአብሔር ወደ እረፍት ይጠራል። እግዚአብሔር ወደ ብርሃን ይጠራል። እግዚአብሔር ወደ ንስሐ ይጠራል። እግዚአብሔር ወደ ንጽህነት ይጠራል። እግዚአብሔር ወደ ንጹህ አምልኮ፣ ወደ ሰላም፣ ወደ ፍትህ፣ ወደ መግባባት ይጠራል። እግዚአብሔር የነፍስ ምግብ ወደ ሆነው ወደ ቅዱስ ቁርባንና ወደ ሌሎችም ምስጢራት ይጠራናል። ለእግዚአብሔር ጥሪ፣ ለምናነበውና ለምናዳምጠው ቃል፣ ለመዳን ጥሪ የምንሰጠው ምላሽ ምንድን ነው? ምን ያህል ዓመት ሰበክን? ምን ያህል ዓመት ተሰበክን? ምን ያህል ዘመን አነበብነው ቃሉን? ምን ያህል ዘመን ተነበበልን? ስንት እግዚአብሔርን የሚመለከቱ ነገሮችን አዳመጥን፣ አስደመጥን? ሰባኪው ይህን ቃል እየተናገረ ያለው ከዚህ ውጭ አይደለም፣ ከአስደማጭም ከአዳማጭም ነው። ስለዚህ እሱንም በዛ ውስጥ ያስገባዋል። ወንጌሉ የተጠሩት ሰዎች ለንጉሱም ሆነ ለግብዣው ቁብ ሳይሰጡ ወደ የጉዳያቸው ሄዱ። አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄዱ ይለናል። የተወደዳችሁ ሕዝበ እግዚአብሔር፣ ስንት ጊዜ እግዚአብሔርን የፍቅር ጥሪና ስጦታ ረግጠን ሄደናል? ስንት ጊዜ የእግዚአብሔርን ትዕግስት መዘባበቻና መቀለጃ አድርገነዋል? ተደርጎልን አይተን እንኳ ጀርባችንን የምናዞርበት አጋጣሚዎች ጥቂት አይደሉም። የእግዚአብሔርን ምሕረት ካገኘን በኋላ አንዳንዴ የእግዚአብሔር ትዕግስት የማያልቅ የሚመስለን በእኛ መጻና ቸልተኝነት ለእኛ የተዘጋጀው ለሌላ የማይሰጥ የሚመስለን አንጠፋም። እንደዚሁ ምክንያቱም በተራ መመካት ስለምንመካ። ክርስቶስ ግን በወንጌሉ ግልጽ አድርጎታል። የተጋበዙት ሰዎች የሚገባቸው ሆነው ስላልተገኙ በመንገድ የተገኘው ሁሉ እንዲገባ ተደረገ። በመንገድ የተገኘው ሁሉ የተመረጠው አይልም። በእግዚአብሔር አሰራር እንደዚህ ነው። በእግዚአብሔር ዘንድ መለማመጥ የለም። ልምምጥ የሰው ነው። እኛ ልክ አንዳንድ ጊዜ ወደ አንዳንድ ቢሮ እየሄድን ጉዳይ ለማስፈጸም ስንል ያልሆነውን ሆነን እንደምንታየው ግንባራችን ከወለሉ ጋር እስከሚጋጭ ድረስ እንሰግዳለን ለሰው። በእግዚአብሔር ዘንድ ይህ መለማመጥ የለም። እድል ይሰጣል። በእድል እንድትጠቀም ያደርግሃል። ጊዜውን ይሰጣል፣ ይታገሳል። ያ ካለቀ በኋላ ግን ልምምጥ የለም። በተሰጠን የሕይወት ዘመናችንና ጸጋ፣ በተሰጠን እድል ካልተጠቀምን እንዲህ ነው የሚሆነው። ለሚጠቀም ፍሬ ለሚያፈራ፣ በመክሊቱ ለሚሰራ እድሉ ይሰጣል። እግዚአብሔር ከዚያ መንጋ ውጭ የሆኑትን ሕዝቤ ብሎ ወደ ራሱ ያመጣል፣ እኛ በእድሉ ካልተጠቀምን። በትንቢተ ሆሴዕ እንዲህ ነው ያለው፣ ሕዝቤ አይደላችሁም ተብለው የተጠሩትንም ሕዝቤ እላቸዋለሁ ይላል። ትንቢተ ሆሴዕ ምዕራፍ 1 ቁጥር 10 እና ምዕራፍ 2 ቁጥር 23 ላይ የሮሜ መልእክት ምዕራፍ 9 ቁጥር 25ን ማየት ይቻላል። ተጋባዦቹ ግን በወንጌሉ እንደ ተጠቀሰው ብዙ ምክንያት ሰጡ ከግብዣው ለመቅረት። በዚህ ነገር ያልተፈተንን የለን ይሆን? በሰንካላ ምክንያት ከቅዳሴ ከኑዛዜ ከመንፈሳዊ ትምህርት የምንቀር፣ ወደ ኃጢአትና ወደ ጥፋት የሚወስደውን መንገድና ድርጊት የሙጥኝ ብለን የያዝነስ ቁጥራችን በርካታ አይደለም? ስለዚህ የወንጌሉ ጥሪ እንመለስ ነው። እንመለስ። እየኖር ነው ያለነው የያዝነው አካሄድ ፍሬ ካላፈራ ለምንድን ነው የሙጥኝ ብለን እዛው ላይ የምንቀረው? በአንድ አስተምሮ ላይ ብየዋለሁ፣ እግዚአብሔር ብቸኛ ወይም ደግሞ የሰው ድሃ ሆኖ አያውቅም። ወንጌል ተማሪ አጥታ አታውቅም። አማኝም ቢሆን ጠፍቶ አይጠፋም። ስለዚህ በተራ መታበይ እንዳንሸነገል መጠንቀቅ ይኖርብናል። እግዚአብሔር አክብሮ የጠራው እንቢ ሲልና አሻፈረኝ ሲል ከእግዚአብሔር ብርሃን ውጭ መሆንን ሲመርጥ፣ እሱ ደግሞ በሰው ዘንድ የተናቁትንና የተጠቁትን የተገፉትን ወገነቢስ የሆኑትን ጠርቶ አዳራሹን መንግሥተ ሰማይን ይሞላል። እግዚአብሔር አሁንም እደግመዋለሁ የሰው ድሃ ሆኖ አያውቅም። ክብር የተሰጠው ክብሩን ንቆ ከረገጠው በሰው ዘንድ የተዋረደውን እግዚአብሔር ደግሞ ያከብረዋል። በቃ በእግዚአብሔር አሰራር ቁልጭ ያለችዋ መንገድ ይች ነች። ደካሞችን መጥራት ኃይለኛንን የሚሉትን ማሳፈር ነው። ትሑታንን ከፍ ከፍ ማድረግ እመቤታችን ቅድስት ድንግል ማርያም እንደዘመረችው ትዕቢተኛውን ደግሞ ማዋረድ ነው። ሉቃስ 1:52 እንግዲህ ወደ ውስጣችን እስኪ እንመለስ። እግዚአብሔር አሁንም እድል ይሰጣል፣ አይሰለችም። ግን የእግዚአብሔርን ትዕግስት አናስጨርሰው። የእግዚአብሔር የፍቅርና የምሕረት ጥሪ ቸልን እንለው አይገባም። ባለፉት ዘመናት ያጎደልነው ይብቃ። ነፍሳችን ለዳግም ሞት ስጋችን ለመቅሰፍት መዳረጉ የኛ ፈተናችን ነው። አንዳንድ ጊዜ ይህ አካሄዳችን ወደ ጥፋት ነውና የሚወስደን እንመለስ። አሁንም ደግመዋለሁ፣ ነፍሳችንን ለዳግም ሞት ስጋችንን ለመቅሰፍት የተዘጋጀና አድርገው። እስቲ ከመንፈሳዊ ህይወት በሰበብ ባስባቡ አንሸሽ። በሰንካላ ምክንያቶች እንዲህ አይነቱ ድርጊት ነፍስን ያከሳታል፣ እምነትን ያሳሳል፣ ደካማና እንደው ተሰባሪ ያደርጋታል። በትንሽ የነፋስ ሽውታ የምትጠፋ ሻማ ነው የምትሆነው፣ በሰበብ ባስባቡ ከመንፈሳዊ መንገዳችን የራቅን እንደሆነ። የምንፈጥረው ምክንያት ሰዎችን፣ ቆሞሶቻችንን ወይም የወንጌል ሰባኪዎቻችንን ሊያሳምን ወይም ሊያታለል ይችል ይሆናል። ህሊናችንን ከዚያም በላይ ደግሞ እግዚአብሔርን ሊሸነግለው አይችልም። ራስን እግዚአብሔርን የማታለል መጨረሻው ደግሞ ውጤቱ የሥጋ ሞት ብቻ ሳይሆን የነፍስም ጭምር ነው። በነፍስም በሥጋም እንሞታለን። እግዚአብሔርን ጊዜ ጠብቀን ወይም በሁለተኛና በሦስተኛ ደረጃ አስቀምጠን አይደለም የምናመልከው። በእርግጥ የየዕለት ኑሯችንና ተግባራችን የራሱ ጊዜ ሊኖረው እንዲገባ የታወቀ ነው፣ እግዚአብሔርም የሚፈቅደው ጉዳይ ነው። እግዚአብሔርን የሚመለከትና ቃሉን የምናዳምጥበት በምስጢራቱም ነፍሳችንን የምንመግብበት ጊዜ ያስፈልገናል። ካልሆነ ግን እንዲሁ እንደ ባከንን ምኑንም ሳንይዘው ዕድሜያችንን ጨርሰን እናልፋለን። አሁንም የተወሰነ ቢሆንም ጊዜ እስካለን ድረስ ወደዚህ በነፍሳችን ውስጥ ሆኖ የሚጠራንን አምላክ የወንጌሉን ግብዣ የመዳኑን ግብዣ እንቀበለው። ምነው በአብዛኛው ነፍስንና ስጋንም ወደሚያጠፋው ተግባር ተጋብዘን ሳይሆን ወደን እንሄድ የለም እንዴ? እግዚአብሔር ወደ ነጻነት ወደ እረፍት ሲጠራን ግን አሻፈረኝ እንላለን። ምክንያቱ አይገባኝም። ፍርሃት አያዘን የተወደዳችሁ ሕዝበ እግዚአብሔር፣ ምክንያቶች አያታሉን። እግዚአብሔር ለምሕረት እንጂ ለጥፋት አይጠራንምና በእግዚአብሔር አዳራሽ አሁንም ሊያስተናግደን የሚችል ቦታና የነፍስ ምግብ አለ፣ ለሁሉም የሚበቃ የእግዚአብሔር ምሕረቱ ሳያልፍ እንዳንበት፣ እንባረክበት። እግዚአብሔር መጋበዙን ይቀጥላል። ኑ ኑ ይላል። ኑ ወደ ጥሩ የሕይወት ምንጭ ውሃ ይላል። ዮሐንስ 4:10 ላይ እናነበዋለን። ወደ ነቢያቱም ስንሄድ ኢሳይያስ 55:1፣ ኤርምያስ 2:53፣ አሁንም ኤርምያስ 17:13 ወዘተርፈ። የመንፈስን ጥም የሚያረካ የደረቀችን ነፍስ የሚያለመልም ተስፋ የቆረጠን እንደገና ተስፋው እንዲያቆጠቁጥና ሕይወት እንዲዘራ የሚያደርግ መንፈስን ለመስጠት ኑ ይላል እግዚአብሔር። ኑ ወደ እኔ፣ ወደ ሕይወት ምንጭ። ለጊዜው ተራ ምክንያቶቻችንን እንተውና ወደዚህ ሕይወት ሰጪ ንጉሥ እንሄድ። አሉታዊ ሳይሆን አዎንታዊ ምላሻችንን እንስጠውና እርሱ ደግሞ እኛነታችንን በአዲስ መንፈስ ሸልሞና ሞልቶ ዘላለማዊ ሕይወትን እንወርስ ዘንድ ዝግጁ ያደርገናል። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ቡራኬ ከሁላችሁ ጋር ይሁን። ሰላም ወሰናይ።
አዳም የት ነህ ያለኸው ብለህ ጠይቀህ ለእኔ ተቆርቆረህ መች ጠፍቼብህ ቦታዬን ዘንግተህ እዚህ አለው የሚል መልሶ ነው ናፍቆት፣ መልሶ ነው ናፍቆት። ሸሸኩና የተሻለ አድራሻ መስሎ ይታየኝና እራቆትነቴን ሳላፍርበት ድሮ አሁን ዘገመነኝ መጣብኝ አምርሮ። አዳም የት ነህ ያለኸው ብለህ ጠይቀህ
ና ኩብራን አድማጮቻችን የምትከታተሉት የቫቲካን ሬዲዮ ነው። ከረጅም ጊዜ አንስተን እሁድ በሚተላለፈው የአማርኛ ፕሮግራማችን ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ይፋ ያደረጉት ከዋናው የላቲን መጽሐፍ የተተረጎመ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ እንደምናቀርብላችሁ የሚታወስ ነው። በዛሬው ፕሮግራማችን ክርስቲያናዊ ሥርዓተ ቀብሮች እንመለከታለን። ሁሉም ምስጢራት በተለይም ክርስትናን የሚያሰጡቱ የሚያተኩሩበት ዋና ዓላማ በሞት አማካይነት ወደ መንግስቱ ህይወት እርሱን የሚመራውን የእግዚአብሔር ልጅ የመጨረሻ ፋሲካ ነው። ያን ጊዜ ሰው በትንሣኤ ሙታንና በሚመጣው በዘላለም ህይወትን ተስፋ አደርጋለሁ በማለት በእምነትና በተስፋ ይጠባበቀው የነበረው ሁሉ ፍጻሜ ያገኛል። የክርስቲያኑ የመጨረሻ ፋሲካ የሞት ክርስቲያናዊ ትርጉም የሚገለጠው ብቸኛው የተስፋችን ማደሪያ በሆነው በክርስቶስ ሞትና ትንሣኤ የፋሲካ ምስጢር ብርሃን ነው። በክርስቶስ ኢየሱስ የሚሞት ክርስቲያን ከሥጋ ተለይቶ ከጌታ ጋር ለመኖር ይመኛል። ክርስቲያን ምስጢራዊ ሕይወቱ ሲያበቃ ማለትም በሚሞትበት ዕለት በጥምቀት የተጀመረው አዲስ ልደት ወደ ፍጽምና መድረስ ይጀምራል። የሰርግ ልብስ ከመልበሱ በፊት ገና መንጻት የሚያስፈልገው ቢሆንም መንፈስ ቅዱስ በተቀባ ጊዜ ለተሰጠው ወሳኝ የወልድ አርአያነት ቀደም ብሎ በቅዱስ ቁርባን በተተነበየው በመንግሥተ ሰማይ ሰርግ ተካፋይ ለመሆን ብቁ ይሆናል። በዚህ ምድር ላይ ክርስቲያኑን ምስጢራው በሆነ መንገድ ልክ እንደ እናት በማኅፀኗ የተሸከመችው ቤተ ክርስቲያን በጉዞው መጨረሻም ለእግዚአብሔር አብ ልታስረክበው ትሸኘዋለች። በክርስቶስ የጸጋ ልጁ የሆነውን ሰው ለአብ ታቀርበዋለች። በክብር የሚነሳው የሥጋን ዘር በተስፋ ለምድር ታስረክበዋለች። ይህ መባ በመሥዋዕተ ቅዳሴ በሚገባ ይከበራል። ቅዳሴ ሲጀመርና ሲያበቃ የሚደረጉ ቡራኬዎች ምስጢራዊ ምልክቶች ናቸው። ሥርዓተ ቀብር ሟቹ ከምስጢራዊው አስተዳደር ውጭ ስለሆነ ክርስቲያናዊው ሥርዓተ ቀብር ምስጢርም ይሁን ምስጢራዊ ምልክት አያስገኝለትም። እንዲያም ሆኖ ግን የክርስቲያን ሥርዓተ ቀብር በቤተ ክርስቲያን የማከናወን ሥርዓተ አምልኮዊ ጸሎት ነው። የቤተ ክርስቲያን አገልግሎት ከሟቹ ጋር ሱታፌ እንዳለን ለማብራራት ሕዝብም በዚሁ ሱታፌ ተሳፋይ እንደሆነና በቀብር ላይ ለተሰበሰቡ ሰዎችም ስለ ዘላለም ሕይወት ገለጻ ለመስጠት የታሰበ ነው። የተለያዩ የቀብር ሥርዓቶች የክርስቲያናዊ ሞት ፋሲካዊ ባህሪን ስለሚገልጹና ከእያንዳንዱ አገር ሁኔታዎችና ልማዶች ጋር የተዋሃዱ ሌላው ቀርቶ በወቅቱ ጥቅም ላይ እስከሚውሉት አልባሳት ቀለም ድረስ መመሳሰል የሚስተዋልባቸው ናቸው። የላቲን ሥርዓተ አምልኮ በሚያዘው መሠረት የክርስቲያን የቀብር ደንብ ሦስት ክፍሎች ሲኖሩት እነርሱም የሚፈጸሙት በመኖሪያ ቤት በቤተ ክርስቲያንና መካነ መቃብር ነው። አፈጻጸሙም የቤተሰብን ፍላጎት፣ የአካባቢውን ልማድ፣ ባህልና መንፈሳዊነት ከግምት ውስጥ ያስገባ ነው። ይህ አይነቱ የአከባበር ሥርዓት በሁሉም አምልኮዊ ወጎች የተለመደ ሲሆን ከዚህ ቀጥሎ የተመለከቱትን አራት ክፍሎች ያካትታል። አንደኛ፣ የማኅበረሰቡ ሰላምታ። አከባበሩ በሃይማኖታው ሰላምታ ይጀመራል። የሟቹ ዘመዶችና ወዳጆች በአዲስ ኪዳን ስሜት በመንፈስ ቅዱስ ኃይል ላይ ተስፋ ያደርጉ ዘንድ ጽናቱን ይስጣችሁ በሚለው ቃል አቀባበል ይደረግላቸዋል። በዚህ ጸሎት ላይ የሚገኙ ሰዎችም የዘላለም ሕይወት ቃልን ለመስማት በመጠባበቅ ላይ ናቸው። የዚህ ማኅበር አባል ሞት ከዚህ ዓለም ወዲያ ስላለው ሁኔታ የሚያሳስብና አማኞች በተነሳው ክርስቶስ የማመን ትክክለኛ ገጽታ ምን እንደሚመስል በውል እንዲረዱ ቀልባቸውን የሚስብ ነው። ሁለተኛ፣ ሥርዓተ ቅዳሴ። ለቀብር የሚመጡ ሰዎች በግብረ አምልኮ ላይ አልፎ አልፎ ብቻ የሚሳተፉ ሰዎችንም ጭምር ያካተተ ሊሆን ስለሚችል እንዲሁም ከሟች ወዳጆች አንዳንዶቹ ክርስቲያን ላይሆኑ ስለሚችሉ ሥርዓተ ቀብር ከፊያሌ ጥንቃቄ የተሞላበት ዝግጅትን ይጠይቃል። በተለይም በመክራ አይነት የሚቀርብ ስብከት ሟችን የሚያሞግስ የተለመደ ውዳሴ ከመሆን ይልቅ የክርስቲያናዊ ሞትን ምስጢር ከተነሳው ክርስቶስ አንጻር የሚያብራራ መሆን አለበት። ሶስተኛ መስዋዕተ ቅዳሴ አከባበሩ በቤተ ክርስቲያን በሚከናወንበት ጊዜ የክርስቲያናዊ ሞት ፋሲካዊ ዑነታ ማዕከል ቅዱስ ቁርባን ነው። ቤተ ክርስቲያን በመስዋዕተ ቅዳሴው አማካይነት ከሟች ጋር ያላትን ውጤታማ ሱታፌ ትገልጻለች። ቤተ ክርስቲያን የክርስቶስ ሞትና ትንሣኤ ፍሬ የሆነ መስዋዕትን በመንፈስ ቅዱስ ለእግዚአብሔር አብ ስታቀርብ እርሱ የልጁን ኃጢአቶችና እነሱ የሚያስከትሉትን ውጤቶች ሁሉ ይቅር ብሎ ወደ መንግሥቱ ማዕድ ፋሲካው ሙላት ያስገባው ዘንድ ትለምናለች። ስለዚህ በቅዳሴ ላይ የሚሳተፉ የማኅበሩ አባላት በተለይም የሟች ቤተሰብ እርሱ ሕያው ብልቱ የሆነለትም የክርስቶስ ሥጋ በመቀበል ስለ እርሱ ከእርሱ ጋር በመጸለይ በጌታ አንቀላፍቶ ካለው ሰው ጋር በመንፈስ ተሳስሮ መኖር የሚማሩት በቅዳሴ በሚቀርበው መስዋዕተ ቅዳሴ አማካይነት ነው። አራተኛ ስንብት በቤተ ክርስቲያን በኩል ለእግዚአብሔር የሚቀርብ ያደራ ጸሎት ለሟች የሚነገር የመጨረሻ ስንብት ነው። አንድ ክርስቲያን አስከሬኑ ወደ መቃብር ከመውረዱ በፊት ከክርስቲያኑ ማኅበረሰብ በሚቀርብለት በመጨረሻ ስንብት ሥርዓተ ቀብሩ ይፈጸማል። የቢዛንታይን ወግ ይህን የሚገልጸው ሟችን ስሞ በመሰናበት ነው። በዚህ በመጨረሻ ሰላምታ ከዚህ ሕይወት ስለ ተሰናበተና ከእኛም ስለ ተለየ እንዘምራለን። ነገር ግን ሱታፌና እንደ ገና መገናኘትም ስላለ ጭምር ነው። ብንሞትም ከቶውንም አልተለያየንም። ምክንያቱም እኛ ሁላችን የምንጓዝበት ጎዳና አንድ ስለሆነ በአንድም ስፍራ ስለምንገናኝ ነው። ለክርስቶስ ስለምንኖር ከቶ አንለያይም። እነሆ አሁን ወደ ክርስቶስ በምንሄድበት ጊዜ ከእርሱ ጋር ተዋህደናል። በክርስቶስ ሁላችን አንድ ላይ እንሆናለን። ክቡራትና ክቡራን አድማጮቻችን፣ የዚሁ ተከታታይ እሁድ በሚተላለፈው የአማርኛ ፕሮግራማችን መከታተል ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።